ይህ ስራጭ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቼ እንደምን አመሻችሁ። ያላችሁበት ስፍራው ናችሁ ራዲዮናችሁ ዙሪያ በመሰብሰብ ይህንን የራዲዮ መልእክት የምታዳምጡትን ታላላቆችና ታናናሾች ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ እያልን የዛሬውን ዝግጅታችንን እንጀምራለን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የመጽሐፈ መክብብ ጥናታችንን እንቀጥላለን ማለት ነው። እስቲ በማስቀደም እንደተለመደው ሁሉ ዝማሬን ጋብዛችሁ እግዚአብሔር ይክበር ይመስገን። በዝማሬ ያገለገለን ወንድማችንን ዳንኤልን እግዚአብሔር ይባርከው። ዛሬ እንግዲህ እንደተለመደው ወደ መጽሐፉ ጥናታችን ከመግባታችን አስቀድሞ እስቲ በጌታ ፊት እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ልጆች በዚህ ሰዓት ደግሞ ካንተ ለመማር ቀርበናል። የመጣንበትን ወደ አንተ የቀረብንበትን እግዚአብሔር አምላካችን ሆይ ኔታችንን አንተ ታውቃለህ፣ ግራቀኛችንንም ትመለከታለህ። አቤቱ አምላካችን ሆይ እንደ ሰለሞን አንተን ጥለን በመወኝነት እንዳንኮበልል ካንተም እንዳንሸሽ እግሮቻችንን በቤት ውስጥ ደግሞ እግዚአብሔር ሆይ ለዘላለም እንድታጸናልን እንለምናሃለን። ነገሮችን በመመርመር ሁኔታዎችን በመመልከት ግዚያችንን እግዚአብሔር አምላካችን ሆይ በውጣ ውረድ ከምናሳልፍ ይልቅ የልጅህን የኢየሱስ ክርስቶስን የመስቀል ፍቅር ይያየን ካንተ ጋር መራመድ እንድንችል የእምነት ቁርጭምጭሚቶቻችንን አጽናልን። ቀሪውንም ጊዜያችንን ሁሉ ባርክልን። በጌታችንና በመድኃኒታችን በኢየሱስ ክርስቶስም አሜን። ጌታ የተወደዳችሁ አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን መጽሐፈ መክብብን የጻፈው ሰለሞን ነው። መጽሐፈ መክብብ ሰለሞን ከእግዚአብሔር ርቆ በነበረበት ጊዜ ስላሳለፈው ውጣ ውረድ የሚያመለክት መጽሐፍ መሆኑን ስለሆነም መጽሐፈ ምሳሌ የሰለሞንን ጥበበኝነት እንደሚያመለክት ሁሉ መጽሐፈ መክብብ ደግሞ የሰለሞንን ሞኝነት ያመለክታል ከማለታችን ባሻገር ከተላ ደረግንና መጽሐፉ ከችግሩ ማለትም ሁሉ ከንቱ ነው ከሚለው ግንዛቤ በመነሳት ለዚህው ችግር ሰለሞን መፍትሄ ፍለጋ የተለያዩ ነገሮችን መዳሰሱን መፍትሄ ፍለጋ ሳይንስን የተፈጥሮ ሕግን ፍልስፍናን ግብረገባዊነትን ሀብትንና ሃይማኖትን ጨምሮ ሌሎች ብዙ ነገሮችን ከመረመረ በኋላ መጨረሻ ላይ የደረሰበትን ድምዳሜ ያስፈራል ብለን ሐሳቡን ሰፋ አድርገን መመልከታችን የሚታወስ ነው። ዛሬም የዚያን ተከታይ ክፍል ይዘንላችሁ ቀርበናልና እንደ ተለመደው እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ መክብብ ምዕራፍ 1 ቁጥር 2ን ተመልከቱ። መክብብ ምዕራፍ 1 ቁጥር 2ን አውጡ። አው ወዳጆቼ ክፍሉ ላንትና በተመለከትነው መሰረት እንዲህ ይላል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ይህንን ክፍል በትላንትናው ምሽት ክፍለ ጊዜ መመልከታችንን ታስታውሳላችሁ። አዎ ለጥናታችን ያመቸን ዘንድ ሰፋ አድርገንና ዘርዘር አድርገን ደጋግመን ስንመለከተው ሐሳቡን በደንብ ትይዙታላችሁ ማለት ነው። ከንቱ ሲል ሰለሞን ባዶነትን ማመልከቱ ነው። ዓላማና ግብ የሌለው ሕይወት ምን ጊዜም ቢሆን ባዶ ነው፣ በኩንነት ነው። እንደ እንስሳት ወይም እንደ ወፍ በደመ ነፍስ ከመኖር ተነጥሎ የሚታይም አይደለም። በጣም የሚገርመው ደግሞ ብዙዎች የዚህ አይነት ሕይወት ነው የሚኖሩት። ብዙ ጊዜ ቀደም ብዬ የማውቃቸውን ከበርቴ ነጋዴዎችን እሱቃቸው ድረስ ሄጄ ሰላም በማለት አብሪያቸው ስለ ሕይወትና ስለ ተለያዩ ነገሮች አንስተን እንጫወታለን። እነዚህ ሰዎች ከበርቴ ወይም ሀብታም ቢሆኑም በገንዘባቸው የፈለጉትን ማድረግና የፈለጉትን መግዛትም ቢችሉ የታዘብኩት ነገር ቢኖር ግን ወገኖቼ ለሕይወታቸው ዓላማና ግብ የሌላቸው መሆኑን ነው። ሕይወት ባዶና ከንቱ ብኩንነት ሆኖባቸዋለች። በመጽሐፈ ምሳሌ ሰለሞን ስለ ጥበብ አስፈላጊነት ነግሮናል። ይህንን ባለፈው ክፍለ ጊዜ ጥናታችን መጽሐፈ ምሳሌን ስናጠና ወይም ስንማር በነበረበት ጊዜ ተመልክተናል። በመጽሐፈ መክብብ ደግሞ ስለ ዓላማ ቢስ ሕይወት ከንቱነት ይናገራል ሰለሞን። እስቲ ልድገምላችሁ። በመጽሐፈ ምሳሌ ሰለሞን ስለ ጥበብ አስፈላጊነት ያስተምረናል። በመጽሐፈ መክብብ ደግሞ ስለ ዓላማ ቢስ ሕይወት ወይም ከንቱነት ያስተምረናል ወይም ይናገራል። ከዚያ በኋላ ደግሞ በማልየ ማሊ አብይ ርዕሰ ጉዳይ አድርጎ የሚያቀርበው ፍቅርን ነው። ሰለሞን በማልየ ማሊ መጽሐፉ ውስጥ አብይ ወይም ዋና ርዕሰ አድርጎ የሚያቀርበው ፍቅርን ነው። እንግዲህ በእነዚህ ሶስት መጻሕፍት የተነሱት ርዕሰ ጉዳዮች ጥበብ፣ ከንቱነትና ፍቅር ናቸው ማለት ነው። በእነዚህ ሶስት መጻሕፍት ውስጥ የተካተቱት አብይ ወይም ጭብጥ ሐሳቦች ጥበብ፣ ከንቱነትና ፍቅር ናቸው። ሰለሞን እነዚህን ነገሮች በተመለከተ በቂ ዕውቀትና ግንዛቤ አለው። ሰለሞን እጅግ ጥበበኛ ነበር። ሆኖም የርሱን ያክል የተሳሳተ ሰውም አልነበረም። የርሱን ያክል ሞኝ የሆነ ሰውም አልነበረም። ጥበበኛና አስተዋይ የተባለው ሰው ሞኝና ከንቱም ነበር። በእነዚህ ሁለት ነገሮች መካከል ያለውን ምስጢር ገላልጦ የሚነግረን ይህ አሁን እያጠናን ያለነው መጽሐፈ መክብብ ነው ማለት ነው። ያለ እግዚአብሔር የምንኖረው ሕይወት ወገኖቼ ከንቱ ከንቱ የከንቱ ከንቱ ነው። ለዚህ ነው ቀደም ብዬ ያነሳሁላችሁ እነዚያ ከበርቴ ሰዎች ሁሉ ነገር ሞልቶ ቢተርፋቸውም ሕይወት ባዶና ትርጉም የለሽ ሆነችባቸው። ቁጥር 3 ከፀሐይ በታች በሚደክምበት ድካም ሁሉ የሰው ትርፉ ምንድነው ይላል ጻፊው የሚናገረው ሰለሞን ማለቴ ነው። ከፀሐይ በታች ስላሉ ነገሮች ነው። ይህ ሰባዊ ይታና አመለካከትን የሚያንጸባርቅ እስከሆነ ድረስ የሰውን እንጂ የእግዚአብሔርን ይታ አይወክልም። ደስታና እርካታን ፍለጋ ስላደረገው ምርምር ከቁጥር 4 አንስቶ እስከ ምዕራፍ 12 ቁጥር 2 ድረስ ባለው ተካቷል። የምርምሩ አቅጣጫ መጀመሪያ ያነጣጠረው ሳይንሳዊ ጉዳዮች ላይ ነበር። በዚህም ምርምሩ የተፈጥሮ ሕግን በተመለከተ የራሱን ጥናት አድርጓል። ዛሬም ቢሆን ሰዎች ሳይንሳዊ ነገሮችን በማጥናት አመታትን ያሳልፋሉ። ለሕይወታቸው ትርጉምና ዓላማን ከማጥናታቸው የሚያገኙ ይመስላቸዋል። እስቲ ቁጥር 4ን እናንብብ። ትውልድ ይሄዳል፣ ትውልድም ይመጣል፣ ምድር ግን ለዘላለም ነው ይላል። ከሰው ልጅ ዕድሜ ጋር ሲነጻጸር ምድር ለዘላለም ነው። ምክንያቱም ሰው የምድርን ያክል ረጅም ዘመን መኖር አይችልም። ብዙዎቻችን ከመቶ ዓመት በፊት እዚህ አልነበርንም። አንድ ቀን ደግሞ የማንኖርበትም ጊዜ ይመጣል። እዚህ የደረስነው በመወለድና በመሞት ሂደት አማካይነት ነው። ትውልድ ይሄዳል፣ ትውልድም ይመጣል። ሕይወትን በዚህ በምድራዊ ሕይወት ዕድሜ ብቻ ከወሰንነው በዚህ ፍጥረት ዓለም ውስጥ የሰውን ልጅ ያክል የሚያሳዝን ፍጡር የለም ማለት ነው። አንዳንድ የተለዩ አይነት የዛፍ ዘሮች ዕድሜ ከሺህ ዓመት በላይ መሆኑ ተደርሶበታል። የአንዳንድ አለቶች ዕድሜም በሚሊዮን ሳይሆን በቢሊዮን የሚቆጠር እንደሆነ የጂኦሎጂ ወይም የከርሰ ምድር አጥኚ ሊቃውንት ይነግሩናል። ይህቺ ምድር እኛ ከመምጣታችን በፊት ነበረች፣ እኛ ካለፍን በኋላም ደግሞ ትኖራለች። ይህ እውነት ነው ወዳጆቼ። አሁን ደግሞ አለፍ ብለን ከቁጥር 5 እስከ 7 ያለውን አብረን አንድ ላይ እንመለከታለን። ፀሐይ ትወጣለች፣ ፀሐይም ትገባለች፣ ወደምትወጣበትም ስፍራ ትቸኩላለች። ነፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል፣ ዘወትር በዙረቱ ይዞራል፣ ነፋስም በዙረቱ ደግሞ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ ይላል። ዶክተር ፒየርሰን የተባሉ ምሁር ይህን አስመልክቶ ሲናገሩ መጽሐፍ ቅዱስ ሳይንሳዊ መጽሐፍ ነው ብሎ ማሰቡ አደገኛ አዝማሚያ ሊሆን ይችላል። ይሁን እንጂ ከላይ በተመለከትነው ሁኔታ ከዘመናችን ሳይንሳዊ ግንዛቤ ጋር የሚጣጣሙ ነገሮችን ሰለሞን መናገሩ ከፍተኛ ግምት ልንሰጠው የሚገባ ጉዳይ ነው ብሏል። ሰለሞን ስላስተዋለው ሌላ ጉዳይ ሲናገር ደግሞ በቁጥር 8 ላይ እንዲህ ይላል፣ ነገር ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። አይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም ይላል። ምናልባትም ቴሌቪዥን ከመምጣቱ በፊት የዚህ አባባል ትክክለኛነት ሳጠራጥራቸው እንደማይቀር ገምታለሁ። አንዳንድ የማውቃቸው ሰዎች ለረጅም ሰዓታት ቴሌቪዥን ላይ አፍጠው ይውላሉ፣ አይተው ወይም ሰምተው አይጠግቡም። ምክንያቱም አይን ከማየት አይጠግብም፣ ጆሮም ከመስማት አይሞላምና። ብዙዎቻችን ወደ ተለያዩ አገሮች ሄደን አዳዲስ ነገሮችን ማየት እንፈልጋለን። የሰው ልጅ ያለበትን ፍጥረት ዓለም ምንነትና ምስጢር ማወቅ የሚፈልገውን ያክል ገና አላወቅም። ብዙ በተማረና በተመራመረ መጠን በዚያው ልክ ገና ምንም ያክል እንዳላወቀ ይገነዘባል። እንደኔና እንደናንተ ላሉ ትናንሽ ፍጥረታት ይህ ዓለም ሊገመት በማይቻል ሁኔታ እጅግ ግዙፍ ነው። ያም ሆኖ ደግሞ እግዚአብሔር ከፈጠራቸው ፍጥረታት በሙሉ የዚህን ዓለም ምስጢር ለማወቅ የሚጥርና የሚያደንቅ የሰው ልጅ ብቻ መሆኑ በጣም አስገራሚ ነው። የሰው ልጅ አይንና ጆሮ በፍጹም አይረካም፣ መርምሮና ተመራምሮም በቃኝ አይልም። እስቲ ቁጥር 9ና 10ን እንመልከት። የሆነው ነገር እርሱ የሚሆን ነው፣ የተደረገው ነገር እርሱ የሚደረግ ነው። ከፀሐይም በታች አዲስ ነገር የለም። ማንም ነው ይህ ነገር አዲስ ነው ይል ዘንድ ይችላልን? እርሱ ከኛ በፊት በነበሩት ዘመናት ተደርጓል ይላል። አዲስ የሚመስሉን ነገሮች ሁሉ አዲስ አይደሉም። አቀራረባቸው አዲስ ሊመስለን ቢችልም የነገሮች መሰረታዊ ባህሪ ግን አዲስ አይደለም። ምናልባትም አቶሚክ ቦምብ አዲስ አይደለም ወይ ትሉኝ ይሆናል። እንደ እውነቱ ከሆነ ግን ወገኖቼ፣ የአቶሚክ ኃይል ከጥንት ጀምሮ በዚህ ዓለም ነበር። ሰው ግን ተፈጥሮ ውስጥ እንዲህ አይነት ምቅ ኃይል መኖሩን የተገነዘበው በቅርቡ ነበር። ምናልባትም ኮምፒውተርስ አዲስ አይደለም እንዴ ትሉኝ ይሆናል። በፍጹም ወገኖቼ፣ አዲስ አይደለም። ምክንያቱም እግዚአብሔር ከኮምፒውተር ይልቅ እጅግ የረቀቀ አንጎል ፈጥሮልናል። ኮምፒውተር በሰው አንጎል አምሳል የተሰራ እንጂ በመሰረታዊ ይዘቱ አዲስ አይደለም። ሰው የፈጠረው ኮምፒውተርና ሌላው ውስብስብ የምርምር ውጤት በሙሉ ሰውን ማርካት አልቻለም። በዚህ ዓለም ያሉ ነገሮች ሁሉ አዲስ አይደሉም ስንል አዲስ ልደትን ሳንጨምር መሆኑ ግልጽ ሊሆን ይገባል። አንድ ሰው በአዲስ ሁኔታ የሚወለደው ኢየሱስ ክርስቶስን ጌታና ዳኛ አድርጎ ሲቀበል ነው። ወገኖቼ፣ አዲስና ምድራዊ ያልሆነ ነገር ቢኖር ከመንፈስ ቅዱስ ዳግም መወለድ ብቻ ነው። ቁጥር 11 ለፊተኞቹ ነገሮች መታሰቢያ የላቸውም፣ ለኋለኞቹም ነገሮች ከነርሱ በኋላ በሚነሱት ሰዎች ዘንድ መታሰቢያ አይገኝላቸውም ይላል። ከሳይንሳዊ ምርምር እርካታን ለማግኘት ባደረገው ጥናት ሰለሞን እንዲህ አይነት መደምደሚያ ላይ ደርሷል። የሰው ልጅ ተፈላጊ እንደሆነ መዝለቅ ይፈልጋል። ይሁን እንጂ እንደ ማንኛውም ነገር ሁሉ እርሱም ጊዜውን ጠብቆ ያልፋል። ለፊተኞቹ ነገሮች መታሰቢያ የላቸውም ይላል። ከረጅም ዓመታት በፊት ዝነኛ የአገራችን ሯጭ ማን እንደነበር ታስታውሳላችሁን? ከሁለት መቶ ዓመት በፊት ኢትዮጵያን በንጉሥነት የመሩ ማን ናቸው? አሁን ያሉት የአገራችን ከተሞች ከሁለት መቶ ዓመት በፊት ምን ይመስሉ ነበር? መጽሐፍ እንደሚነግረን ዘመናችን የጥላን ያክል ውልብ ብሎ የሚጠፋና የሚያልፍ ነው። የትዝታ ማደራችንም ውሱንና ደብዛዛ ነው። ወገኖቼ፣ ሰለሞን በዘመኑ በነበሩ ነገሮች ላይ ምርምር አድርጓል። ምናልባትም የእርሱን ያክል ሕይወትን በተመለከተ ሰፊ ምርምር ያደረጉ እጅግ ጥቂት ሰዎች ብቻ ሊሆኑ ይችላሉ። የፈለገውን ያክል ቢመራመርም፣ የቻለውን ያክል ቢራቀቅም አዲስ ሕይወት ወይም እርካታ ሊያገኝባቸው አልቻለም። ስለዚህም ሰለሞን የምርምር አቅጣጫውን ከሳይንሳዊ ጉዳዮች ላይ አንስቶ ፍልስፍና ነክ ጥያቄዎች ላይ አነጣጥሯል። ቁጥር 12 እና 13ን ተመልከቱ። አሁን ደግሞ እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉስ ነበርኩ፣ ከሰማይም በታች የተደረገውን ሁሉ በጥበብ ፈልግና መረምር ዘንድ ልቤና ተጋው። እግዚአብሔር ይደክሙበት ዘንድ ይህችን ለሰው ልጆች የሰጠ ክፉ ጥረትና አትላል። ፍልስፍናን በተመለከተ ሰለሞን ሰፊ ጥናት አድርጓል። ሰለሞን ከክርስቶስ ልደት 1000 ዓመት በፊት ነበር። በዘመናችንም ፍልስፍናን አስመልክቶ ሰፋፊ ጥናቶች ተደርገዋል። ይሁን እንጂ የሰው ልጅ ከመነሻው ብዙ ምርቆ አልሄደም። ጥንት ለነበሩ ጥያቄዎች ዛሬም ቢሆን አስተማማኝ ምላሽ አላገኘላቸውም። ሕይወቱን ማርካትም ፈጽሞ አልቻለም። አሁን ደግሞ አለፍ ብለን ቁጥር 14ን አብረን እንመልከት። ከፀሐይ በታች የተሰራውን ሥራ ሁሉ አየው፣ እነሆም ሁሉ ከንቱ ነው፣ ነፋስን እንደ መከተል ነው ይላል። ከዘላቂነቱ አንጻር ከተመለከት ነው የዚህ ዓለም ሥራና ልፋት በሙሉ ከንቱ ነው። የሰዎች ምርምር እግዚአብሔርን ወደ ማወቅ አላደረሳቸውም። እንዲያውም በአንዳንድ አቅጣጫ ፍልስፍና ጽልመተኛ አመለካከት እንዲኖራቸው የራሱን አስተዋጽኦ አድርጓል። የእውቀትና የጥበብ ሁሉ መደምደሚያ የሆነውን አምላክ በፍልስፍና ልናውቀውም ሆነ ልንደርስበት ፈጽሞ አንችልም። እግዚአብሔርን የምናውቀው ወገኖቼ ስለ ራሱ መገለጥ ሲሰጠን ብቻ ነው። በኃጢአቱ የጠፋ ይልቁንም ከአምላኩ የተለየ ሰው የቱንም ያክል እውቀት ቢኖረው የሕይወቱን ችግሮች ሊፈታበት ፈጽሞ አይችልም። ፍልስፍና የስነ ልቦና ትምህርቶች የሰውን ባሕሪ መለወጥም ሆነ አሮጌው ባሕሪውን ማስተካከል ከቶ አይችሉም። እግዚአብሔርን የሚመለከት ልብ፣ እግዚአብሔርም የሚታመንን ልብ እርሱ ይፍጠርልን። አፋጭ ምርት ገዳይ ድንቀቷ ጨምሮ ብትብለጨለጭ ምንት ሁን ዓለም ኢየሱስ አትበትንም ውመሳይ አታላይ አፋጭ ምርት ገዳይ ድንቀቷ ጨምሮ ብትብለጨለጭም ምንምት ሁን ዓለም ኢየሱስ አትበትንም።
የዘወትር አድማጫችን የሆናችሁት ሳጂን አበራ አብዲሳ ከጅማ ዞን ጌራ ወረዳ ጭራ ከተማ፣ እንዲሁም በጌታ ወንድማችን አቶ ታከለ ሱጌቦ ከአዋሽ 7 ኪሎ አዋሽ የላካችሁልን ተከታታይ ደብዳቤዎቻችሁ ደርሰውናል። በጌታ የተወደዳችሁ ወንድሞች፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ አሁን ባላችሁበት ስፍራ ይብዛላችሁ ይጨመርላችሁ እያልን እኛም ሰላምታችንን ነው ከዚህ ከአዲስ አበባ ከምስራች ድምፅ እናቀርብላችኋለን። እግዚአብሔር አዋቂ ነው። እግዚአብሔር ምንጊዜም መካሪ አስፈልገውም። ወገኖቼ እግዚአብሔር እናንተን በያላችሁበት በምታልፉበት መከራና ውጣ ውረድ ውስጥ ሁሉ እያገዛችሁ ክንዳችሁን እነሆ እየያዘ ለዚህች ለተወደደች ምሽት ደግሞ እንድትበቁ ጸጋውን አበዛላችሁ። አዎ ከምህረቱ ብዛት የተነሳ እንጂ ከእናንተ ብርታትና ጥንካሬነት የተነሳም አይደለም። እግዚአብሔርን የመከረው እግዚአብሔርን የገሰጸው እግዚአብሔርን ደግሞ አዎ ይሄን ማስተካከል ነበረብህ ብሎ የወቀሰው ማንም የለም። እግዚአብሔር አዋቂ ነው። እግዚአብሔር ትክክል ነው። ስለዚህም ውድ ወንድሞቼ አቶ ታከለሱ ጌቦ እንዲሁም ሳጅን አበራ አብዲሳ እግዚአብሔር በእያላችሁበት ስፍራ ከለላ ሆኖአችሁ በእውነትም በፍቅሩ ጋሻ ውስጥ ጠብቋችሁ ለዚህች ምሽት አበቃችሁ። የነገውንም ደግሞ እግዚአብሔርን እንዲው ተስፋ እናደርጋለን። የሚያስፈራን የሚያስደነግጠን ምንም ነገር የለም። እስራኤልን የሚጠብቅ እሱ ልዑል አምላክ የማያንቀላፋ የማይተኛ ከሆነ ለኔና ለናንተም ይበልጡኑ ይጠነቀቃል። እግዚአብሔር በእውነት ጥቂቷን እምነታችንን በውስጣችን ተመልክቶ በብዙ ደግሞ ቸርነቱን ይሰጠናል። እንደ እግዚአብሔር ያለ ማን ነው? አዎ ግጥማችሁን እንዲሁም ምስክርነታችሁን በደብዳቤዎቻችሁ ውስጥ የገለጻችሁትን ሁሉ ተመልክተናል። በእውነት እጅግ የሚባርኩ የሚያጽናኑ ናቸው። ከጊዜ እጥረት የተነሳ ደግሞ እነዚህን ሁሉ ባለማንበባችን ይቅርታን ጠይቃለን። የሚቀጥለውን ደብዳቤዎቻችሁን ደግሞ እንደተለመደው በዚሁ በጠረጴዛችን ላይ እንጠባበቃለንና ጻፉልን። በመውጣታችሁ በመግባታችሁ ሁሉ እግዚአብሔር በእናንተም በቤተሰባችሁም በሥራችሁም ባርኮቱን ያብዛ ይጨምር እያልን በዚህ አጭር ዝማሬ እንሰናበታችኋለን።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።